ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 10 ቀን 197 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 10 ቀን 2012 ዓመተ ምህረት ነው። ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም ሐሰተኛ ብርቱ ወንጀለኛ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። የሽግግር ሂደትና መንግስት ጉዳይ በብዙ የፖለቲካ አላዋቂዎች የራስን ዓላማ ማራመጃ የሆነ ህዝብን ለማወናበድና ለማሳሳት እየተጠቀሙበት ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሽግግርን በሚመለከት በሰፊው አትቷል። በዚህ ሳምንት በልሳኑ ዴሞክራሲያ ቀርበው የነበሩትን ማብራሪያዎች በመቀጠል በመስከረም ወር 2012 ዓመተ ምህረት በሽግግር ሂደት እንታደግ በሚል የቀረበውን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና። የወያኔ ቡድንንና በኮሎኔሉ የሚመራውን የብልጽግና ፓርቲ ለማስታረቅ ማክሰኞ ሰኔ 9 ቀን መቀሌ የገባው የሃይማኖት ተቋማትና የአገር ሽማግሌ ተብዬ ቡድን ያለ ውጤት የተመለሰ መሆኑን ከትግራይ ባለስልጣኖች መግለጫ ለማወቅ ተችሏል። ወደ መቀሌ ያቀናው ይህ ቡድን የወያኔ ባለስልጣኖች ካገዛዙ ባለስልጣኖች ጋር በክብ ጠረጴዛ ውይይት ያላቸውን ልዩነት እንዲፈቱ ጥያቄ ያቀረበ ቢሆንም ተቀባይነት የሌለው መሆኑን ከወያኔ ባለስልጣኖች ተገልጿላቸዋል። የወያኔው መሪ ደብረጽዮን ገብረ ሚካኤል ለልዑኩ በሰጠው መልስ የውይይት መድረክ መፈጠር ካለበት ሁሉም የፖለቲካ ድርጅቶች የኢትዮጵያ ብሔር ብሔረሰብን የሚወክሉ ፌዴራሊስት ኃይሎች የሚሳተፉበት አገራዊ መድረክ መዘጋጀት አለበት እንጂ ከኛ ጋር በድብቅ የሚደረግ ውይይት አንቀበልም፣ ትርጉምም አያመጣም ካለ በኋላ በመቀጠል አገዛዙ ህገ መንግስታዊ መብቱን ተጠቅሞ ምርጫ አካሂዳለሁ ባለ ክልላዊ መንግስት ላይ ጦርነት ያወጀና ህገ መንግስታዊ ስርዓቱን በግላጭ በመጣስ ያለ ምርጫ ስልጣን ላይ ለመኖር የቋመጠ ቡድን ነው። ቤተ መንግስት ውስጥ ያለው ግለሰብ ከትግራይ ህዝብ ይልቅ ኢሳያስ አፈወርቅ የሚቀርበው ከኢሳያስ ጋር ግንባር ፈጥሮ ትግራይን ለመውጋት እንቅስቃሴ እያደረገ ያለ ነው በማለት ሹሙን ወንጅሏል። ከደብረጽዮን በተጨማሪ መድረኩ የነበሩ አንዳንድ ግለሰቦች አሁን ሽምግልና የመጣችሁት የደሴ መንግስት ሲዘጋና አገዛዙ በትግራይ ጦርነት ሲያውጅ የተነበራችሁ በሚል ወቀሳዎችን አሰምተዋል። ወደ ትግራይ ተንሸርሽሮ የተመለሰው የሽማግሌ ቡድን በማያውቀው ፖለቲካ ከመፈታፈት ከታገቱ 200 ቀን የተጠጋቸውንና በኮሎኔሉ አጋር አሸባሪዎች የታገቱትን የአማራ ተማሪዎች ለማስለቀቅ ሙከራ ቢያደርግ ይሻለው ነበር የሚሉም አልጠፉም። ረቡዕ ሰኔ 10 ቀን በተሰጠ ዕለታዊ መግለጫ ባለፉት 24 ሰዓታት በተደረጉ የላቦራቶሪ ምርመራዎች 129 ሰዎች በበሽታ መያዛቸውና 2 መሞታቸው ተገልጿል። በዚህም መሰረት በአጠቃላይ የኮሮና ቫይረስ የተገኘባቸው የተባሉ ሰዎች ቁጥር 3759 የሞቱት ደግሞ 63 ደርሷል። የኮሮና ቫይረስ ምርመራን በተወሰነ በተለይም በድንበርና በሌሎች ቦታዎች በተሰሩ የለይቶ ማቆያ ቦታዎች ብቻ ማድረጉ ለምርመራ ቁጥሩ መዋዠቅ ምክንያት ከመሆኑ ሌላ በህብረተሰብ ውስጥ በተሰራጨው ቫይረስ የተያዘውን ሰው ቁጥር በትክክል አያሳይም ተብሏል። በተያዘ ዜና በኢትዮጵያ የሚገኙ መቶ ሺዎች የሚቆጠሩ ስደተኞች ራሳቸውን ከኮሮና ቫይረስ ለመጠበቅ የሚያስችሉ ቁሳቁሶች አልተሟላላቸውም ተብሏል። የአባይን ግድብ አስመልክቶ በሱዳን በኢትዮጵያና በግብጽ መካከል በቪዲዮ ኮንፈረንስ ሲካሄድ የቆየው ድርድር አምስተኛ ቀኑን ይዟል። ውይይቱ በአንዳንድ ጉዳዮች ላይ እድገት አሳይቷል ከመባሉ በስተቀር ዝርዝር ስምምነቶች መኖራቸው በይፋ የተገለጸ ካለ መሆኑም ሌላ በግብጽና በኢትዮጵያ መካከል ሰሞኑን እየተካሄደ ያለው የጥቃላት ጦርነት ውይይቱ ውጤታማ እንዳልነበር ይጠቁማል ተብሏል። ከጥቂት ቀናት በፊት የግብጽ የውጭ ጉዳይ ሚኒስቴር በድርድሩ ላይ ኢትዮጵያ እንቅፋት እንደሆነች ገልጾ ጉዳዩን ለተባበሩት መንግስታት የጸጥታው ምክር ቤት ከመውሰድ በስተቀር ሌላ አማራጭ እንደሌላት አሳውቆ ነበር። የኢትዮጵያ በኩልም ግብጽ በውይይቱ ላይ እንቅፋት ከመሆን አልፋ አግባብ ያልሆኑ ጥያቄዎችን በመጠየቅ ውይይቱን ለማደናቀፍ እየጣረች መሆኑን ገልጸዋል። የውሃ የመስኖና ኤነርጂ ሚኒስቴር በሰጠው ተከታታይ መግለጫ ውይይቱ በግድቡ የመጀመሪያ ሙሌትና አመታዊ ውሃ አለቃቀቅ ላይ መሆን ሲገባው ግብጽ ጊዜ ያለፈበትን ኢትዮጵያ አልፈረመችበትን የኮሎኒያል ስምምነት በማንሳት በውሃው እንዳትጠቀም የማድረግ አዝማሚያ በማሳየት ውይይቱን ለማደናቀፍ ሞክራለች ብሏል። በሌላ በኩል የሱዳን ተቀዳሚ ምክትል ፕሬዝዳንት ሌተና ጀነራል መሐመድ ሀብዳን ደጋሎ ለውይይት አዲስ አበባ ገብቷል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። ሐሰተኛ ብርቱ ወንጀለኛ የውሸት ምርት የተትረፈረፈበት አገር ሆነናልና በያቅጣጫው ቀውሱ ተባብሶ ሐቅም ደብዛዋ ጠፍቶ ተደናብረን እንገኛለን። በመሆኑም የትርሰናል ወዴትስ እየሄድን ነው ማለት የግድ ይሆናል። የአገር ጠላት የህዝብ ጣውንቶች ራሳቸው ዜጎች ለመሆናቸው ለቴዎድሮስ አድሃኖም ድጋፍ እንፈርምለታለን ያሉት በጎንደር ህዝብ ላይ ይዘመት ብለው ለዘረኛው ኮሎኔል የመከሩትና ሚዲያ በሚሉት ቱልቱላቸው ኢህአፓ ላይ የዘመቱት ራሳቸውን አማራ የሚሉት ጉዶች መሰከሮች ናቸው። ቀበቶን ጠበቅ አንድነትን ጠበቅ አድርጎ መታገል ሲገባ ህዝቡን አሁንም የሚከፋፈሉት ራሳቸውን ኢትዮጵያዊ የሚሉ ዜሮ ቀፎ ምሁሮች ናቸው። ዘረኝነት ሐራም ነው፣ ሐሰተኛ ብርቱ ወንጀለኛ ነው ብንላቸውም አልሰማ ያሉ ነውረኞች። ስር ነቀል አትበሉን እንጂ መሰረታዊ ለውጥ እናመጣለን ብለው ነበር። ለዘብተኛም ለውጥ እንደናፈቀን ቀርቷል። ያለፈውን አክፍተው በመቀጠል ላይ ናቸው። መገርሳ ግደይን ተካ እንጂ ዘረኝነት አሁንም ከፍቶ አለ። ብልጽግና ብለው ባለጉብን እንጂ ድህነት አንቆናል። የአገራችን ሉዓላዊነት ለቻይናም ለአሜሪካም ለአረቦችም ተሽጧል። ሹሙን አሜሪካኖች ሲያመጡት ከቻይና ርቆ ኢትዮጵያን ለእኛ ያስረክባል ብለው ተስፋ አድርገው ነበር። ግን ቻይና የኢትዮጵያ ባለቤትና አዛዥ ናዛዥ ስለሆነች የፈለጉትን ሊፈጽምላቸው አልተቻለውም። ይበልጥ የቻይና ባለ ዕዳ ሆነናል። የዘረኝነታቸው ሰለባና አቅመቢስ ባሪያ። የቻይና ባለፋብሪካዎች ላባደሩን መደብደብ እንደሚችሉ መብት የሰጣቸው ወያኔ ቢሆንም በዚሁ ውርደት ዘረኛው ኮሎኔልም ቀጥሏል። ምንም ሊያረግ አይችልም። ማን ላይ ቆመሽ ማንን ታሚያለሽ ስለሚመጣባቸው። የፖለቲካ ሰኞችን እንፈታለን ብለው ለፈፈውና የፈቱ አስመስለውም ምስጋናን ቃርመው ዛሬ ከወያኔ ጊዜ በበለጠ የፖለቲካ ሰኞች አሉ። ማዕከላዊን ዘጋን ባሉ አፋቸው ቂሊንጦን፣ ደደሳን፣ ብርሸለቆን፣ ሁርሶን፣ ወዘተን አጭቀዋል። በጨፍሮቻቸው አማራ ተማሪዎችን አሳግተውና አጥፍተው ቤተሰቦቻቸው በእንባ ፋሲካን ማሳለፍ ተገደዋል። ዛሬም ዶሮ ከ300 ብር በላይ የሚሸጥባት አገር ናት ኢትዮጵያ። ማለትም ላለው ለከበርቲዎቹ እንጂ ለህዝቡማ ስጋ ህልም ከሆነበት ታስቦ አዳሪ ከሆነበት አመታት አልፈዋል። የወቅቱ አንገብጋቢ ስምሪት ወረርሽኙን መታገል፣ ህዝብን መታደግ ሳይሆን የጎንደር ህዝብ ላይ መዝመት የሆነበት አገዛዝ ጋር መጋፈጥ ተገደናል። የደርሰናል ከበፊቱ በባሰ ረግረግ ማጥገብተን ለውድ አገራችን ኢትዮጵያ ህልውና ዘብ መቆሙን ትተን እያንቀላፋን ብንል ሐቆ ቢመርም ሐቆ ነው ያስጨነቀን። አንድ ተስፋ የሚሰጠው ሐቅ ግን የህዝብ ጠላት የሆኑት ዘረኞች እርስ በርስ መናከሳቸውን መቀጠላቸው ነው። ሌባ ሲሰርቅ ሳይሆን ሲከፈል ነው ጠቡ ነውና አሁን የስልጣን ቅርጫው ላይ መሐይሙ ኮሎኔል ትንግርታለኝ፣ ፍጹም ስልጣን የኔ ብቻ ናት በማለቱ ዛሬ ያዛቸው ጽንፈኛዎቹ አጋሮቹ ሊፈታተኑት ጀምረዋልና በሃይማኖቱ መርህ መሰረት ያቋቋመውን ፓርቲ የበላይነት ለማረጋገጥ ሊመታቸው እርምጃ ሊወስድባቸው ሲፈርሲቸር ጀምሯል። ይህን እነሱ በዝምታ ያዩታል ወይስ በወያኔ ድጋፍ ባጭር ይቀጩታል የሚለው ክፍት ጥያቄ ነው። ማን ቀድሞ ልበቆራጥ እንደሚሆን ግልጽ አይደለም። አፈቀቤው ሁሉም ካቅሙና ካውቆቱ በላይ ሆኖበት እነ ታከለ ኡማና ወዲ ጋቢሳዎች አይነት መሐይሞችን ይዞ ሊጓዝ እየሞከረ ነው። ሁሉም የመናኛ ሳር አባወራዎች ናቸው እንጂ የነገ ተነገ ወዲያ ራእይ ባለቤቶች አይደሉም። መልከኛው ኮሶ ቢጠጣ የሚያስቀምጣቸው ናቸው የባዕድ መጋዣዎች፣ በጥቅምት አይናቸው የጠፋ እድለቢስ ወፎች። የት ደርሰናል? ከነበርንበት መች ፈቅ ብለን? መች ለሀገር የሚበጅ የለውጥ ጉዞ ተጀምሮ? መቼስ የሽግግር ሂደት ከቶውንስ እውን ሆኖ? በእንቅርት ላይ ምን እንደተባለው መከራችን ዶፍ ሆኖ እያለ ወረርሽኝ በሽታ ደግሞ መጣብን። ሰፊው ሕዝብ ለዚህም ሰለባነት ተጋልጧል። በበሽታው ሰበብ ገንዘብ ሊዘርፉ ከመራወጥ ውጭ፣ የነቁ የተቡ ዘራፊ ጫማ ሳሚዎችን ከማሰራጨት ውጭ ምንም የረባ የመከላከል እርምጃ ሊወስዱ አልተዘጋጁም። ይባስ ብለው የጦር ዘመቻ በህዝብ ላይ ከመክፈት ሌላ። በእርግጥ ወያኔ በመቀሌ ፖሊቴክኒክ አስፈላጊውን የሕክምና መሳሪያ ሁሉ ሰራሁ ብሎ ደረቅ ሳቅ ቢያስቀንም ለወረርሽኙ መጋለጣችን ሊደበቅ የሚችል አይደለም። በጨካኝ ውሳኔ ይህን በሽታ ለአማራውና ለሌሎችም ለመስጠት የሚደረገው ስውር ደባ የሚሳካ ባይሆንም ሊጨርሱን ግን ማሴራቸው ሊካድ የሚችል አይደለም። ወዴት እየሄድን ነው? በእነሱ እቅድ ከሆነ ወደ ማጡ መስመጥ ነው ያሰቡልን። የኢትዮጵያን ህልውና ማጥፋት፣ የህዝብን ደህንነት ጠብቅ ሲባል የመንደር ሚሊሻ አይደለሁም ብሎ የሚያላግጥ ኮሎኔል ነው የመጣብን። ከመቼውም ጊዜ በበለጠና በከፋ ሁኔታ ኢትዮጵያ ለአደጋ ተጋልጣለች። ለመንገድ አዳሪ ቤት ይሰጣቸው ሲባል በውድቅት መጠለያቸውን የሚያፈርሱ፣ ጎዳና ተዳዳሪ ብለው የሚያሾፉ ጉዶች። የምን መተዳደር በጎዳና? ጨፈሩብን፣ ቀለዱብን፣ የቀን የማታ ጅብ ሆነው ጋጡን። እርስ በርሳቸው ያለው መናከስ ከተባባሰ ለኢትዮጵያ የሚበጅ እንጂ የሚጎዳ አይደለም። ቀዳዳ ፈላጊውንም ተስፋ ይቆርጤ ወያኔ ህዝብ ጠጊያ ሲዘዋል። አልገባቸዋል እንጂ የተደበቁበት የትግራይ ህዝብ አንቅሮ ሊተፋቸው አልደፈረም እንጂ በማስፈራራት ስለያዙት ወያኔ አብቅቶለታል። አንዴ የተተኮሰ ጥይት ተመልሶ አይተኮስም። የለበሱት ጃኖ ወልቆ ወድቋል። መደመር ለከርሶ አደር ቢባልም የራሳቸውንም የውርደትና ቅሌት ተመክሮን አጤነው ሊታረሙ ያልቻሉ ክፍሎች፣ ግንቦቴዎች፣ አንጃ ግራንጃዎች አገራችንን ባያሌው ሊጎዱ በመፍጨርጨር ላይ ናቸው። የረከሰ አይወደድ ነውና ህዝብ ፊት ስለነሳቸው አገር ላይ ቂም ይዘው በጥፋት ጎዳና ላይ ተሰማርተዋል። ባለጌ ቢወልድ ጌታውን ነውና ታግለን አመጣነው ወይም ደገፍነው ያሉት የህዝብ ተውሳክና ገዣቸውን ዘረኛውን ኮሶ ነው። ዛፎች የጎዳን የኛው ጠማማ ነው እንዳሉት ኢትዮጵያን ሲጎዱ ሲያሰናክሉ የባጁት ደምታ ለፍታ ያስተማረቻቸው ልጆቿ መሆናቸውን ደግሞ አሁን በመረት መረዳት ተገደናል። የህዝብን ትግል ማጅራት የመጡት ድርጎችን ሽብር አካሄደው ትውልድ የፈጁትን ፋሽስቶችን ዛሬ መንግስቱና መላኩ ተፈራ አይነቶቹን ሰው በላዎቹን ሊያደንቁ የተነሱ ትሎችን አገራጥፊ ወያኔና ፋቂዎችን ትንግርት አለን ባይ አረመኔ ዘረኞችን የሚያዳንቁ እንኩቶችን መጥቀሱ ይበቃል። ትላንት በባንዳነት አደሙን ዛሬም የዘረኛው ኮሎኔል አዳናቂ ሆነው አገር እየጎዱ ናቸው። በአማራው ላይ ዘመቻውን ግንባር ቀደም ጥሩምባ ነፊዎች ሆነው አሉ። ሐቀኛ ምሁር ያውቅ የነበር ህዝብ ያሁኖቹን ሲያይ ምን ነው ባልማር ቢቀርብኝ በስነ ስርዓት በደነቆር ይያለ ነው። አይፈረድበትም። ታዲ ምሁሮች የሐሰት ታሪክ ፋብሪካዎችና የዜሮነትና ድንቁርና ዶክተሮች ናቸው። ገቢሳ ጉዲናዎች አርካበ ሞንጆሪኖች ከነዚህ ተጽዕኖ ህዝብ መገላገል መቻል አለበት። ሊዘርፉት ካተፈሰፉ ቀጥረኛ ጅቦች ማራቅ ግዴታው ይሆናል። ደግመን ደጋግመን እንዳልነው ያባይ ግድብ ሱሚ ነው። እድገት ብልጽግና የሞኝ ህልም ነው። ያለንበት ተጨባጭ ሁኔታ ይህ ሲሆን ነገ ምን ይሆናል የሚለውን የሚወስነው አገዛዙ ሳይሆን ህዝብ ነው። ይህ እንዲሆን ግን ህዝብ ወሳኝ እርምጃዎችን መውሰድ ይጠበቅበታል እንጂ በነበረውና ባለው በተለመደው ቦይ መፍሰስ እስከቀጠለ ወዮላት ኢትዮጵያ ነው የሚከሰተው። ወዳጅና ጠላትን መለየትን በተመለከተ ውጅንብሩ መትነን አለበት። የኮሎኔሉ ዘረኛ አገዛዝ ዋና ጠላታችን ነው። ብቅ ያለውን አፈጮሌ ሁሉ ነጻ አውጪ ማለቱና መደናገሩ ማክተም አለበት። ጀግናይታ የማታውቅ አገር የሆነች ይመስል ቡካኑን ቴዎድሮስ ቀጥረኛውንም ማንዴላ ማለቱ ያብቃ። ለአገር የታገሉትና የተሰውትን ስም ማርከሱንም ከነርካሾቹ ትቢያ እንጣለው። ሀገራችንን በሚገባት ደረጃ እናክብር። ከውርደት ሁሌም እንጠብቃት። የአረቡም የቻይናውም መጫወቻ እናድርጋት። ጠላት በአገራችን በመሐላችን ሲንደላቀቅና ሲያዋርደን ፈቅደንለት ሳይሆን አጋይተን ቀጥቅጠን ስንሸኘው እንታይ። ካኩሪ ታሪካችን እንማር። አድዋ ማለት ሳይሆን አድዋን ዛሬም ለቻይናም ለአረቡም ለአሜሪካውም ለዘረኛውም እንጋተው። ኢትዮጵያ በነጻነት አንድነት ለዘላለም ትኖር። የታገቱና በስር ያሉ ወገኖቻችንን አንርሳ። በትግላችን ዘረኞችን እናስወግድ።
ሽበለው ለጀሌላት ሽበለው የነደም መላሽ ይበለው የክንዴ እናት ይበለው ሲደርስላት ይበለው ስካላት ይበለው ስሟን የነቁ ይበለው የተዳፈሯት ይበለው ልጇ ቢመጣ ይበለው መቤት አሏት ይበለው ስሟን የነቁ የተዳፈሯት ይበለው ልጇ ቢመጣ መቤት አሏት ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከባው ቃሉን ለትደጁ ደሙ እንዲከረባ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባ አምስት ቁጥር አንድ በሽግግር ሂደት እንታደግ። ኢትዮጵያዊነት የረጅም ዘመን ባለ ታሪክነት፣ የጀግንነት፣ የልብ ሙሉነት፣ አብሮ የመኖር፣ የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለአገር ታዳጊነት፣ ለወገን ተቆርቋሪነት፣ ለፍትህ መቆም፣ ለነጻነት መስዋዕት መሆን፣ ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር፣ ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው ያገዛዝ ስርዓቶች ላይም ጭቆናና በደልን፣ ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው የኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተላለፉ የአገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስክሰው ደማቸውንም አፍስሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የጠለቀ ግንዛቤና ፍላጎት የተነሳ ያገሩና የወገኑ ችግርና ብሶት እጅግ ያሳስበውና ባፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ፣ የኤርትራ ነጻ አውጪ ግንባር መቋቋም፣ የሚጫነቱ ለማንቀስቀስ በጎጃም የነበረው የገበሬዎች አመጽ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። በአርሶ አደሩ ላይ የተጫነው የመሬት ግብር አለመጠን መጨመር፣ ግብሩን መክፈል የተሳኑ አርሶ አደር መሬቱን መነጠቁና በ1955 ዓመተ ምህረት በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተቀጣጠለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም የባሌና የሲዳሙ አርሶ አደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የህዝቡ ትግል ይበልጥ እንዲቀጣጠል ምክንያት መሆኑ አልቀረም። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ ላይ በላይ መግዘፍ በላባደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ትራድ የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላገሪቱ ውስጥ ይታየ የነበረው ግፍና በደል ከልክ በላይ መግዘፍ በላባደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ትራድ የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ በ1959 እና በ1960 ዓመተ ምህረት የተደረገው የአውቶቡስ ሹፌሮችና የማተሚያ ቤት ሰራተኞች አድማ እንዲሁም በ1965 ዓመተ ምህረት የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት ቀናይ ፍትህና ፋቂ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ የአገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና የአፍሪካን ሰፋ አድርጎም የዓለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሰረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ እድሜውና ዕውቀቱ በፈቀደለት ደረጃ ከመመራመር አልፎ ዕውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት አገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለአገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መስዋዕትነትም ከፍሏል። የአገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ሥርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሠረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ሥራ አጥነት መስፈናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሰረተ አገራዊ አንድነትን ለማጠንከር ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል፣ ተደራጅቷል፣ ለትግልም ተሰልፏል። ይህ ለውጥ ፈላጊ የህብረተሰብ ክፍል ነው እነዚህን ከላይ የጠቀስናቸውንና ሌሎችንም ክቡር ዓላማዎች ከግባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ህዝባዊ የለውጥ እንቅስቃሴን በህዝቡ ውስጥ ለማድረግ በቅድሚያ የኢትዮጵያ ህዝቦች አንድነት ድርጅት ኢህአድ፣ በኋላም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ.ም የመሰረተው። ኢህአፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ ሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸው ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ በሶትና በአጠቃላይ የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪው ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከ40 ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት ሰራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት ሕዝብ በኑሮ ውድነት የሚሰቃይበት በርካታ ዜጎች በረሃብ የሚረግፉበት ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሰራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ላራሹ የድሃው ልጅ ይማር ለሰራተኛው የደሞዝ ጭማሪ ህዝባዊ መንግስት ይቋቋም ብሎ ድምጹን ያሰማበትና የአዲስ ሥርዓትና አስተዳደር ፍላጎት ያሮጌውን ሽረት የጠየቀበትና አገራችን የካቲትን ያረከዘችበት ወቅት ነበር። በ1966 ዓመተ ምህረት የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ያባ እንደ ፖለቲካ ድርጅት ከተመሰረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ያባን ከሞላ ጎደል በመላ አገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የአፓልስታን የሆነችው ዴሞክራሲያን በወቅቱ የአፓልስታን መሆኗ ሳይገለጽ እስከ ነሐሴ 1967 ዓመተ ምህረት ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻኢ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸደ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ህዝቡ ያነሳቸውን የመሬት ላራሹ የዴሞክራሲና የህዝባዊ መንግስት ጥያቄዎችን በማብራራትና የትግል አቅጣጫን ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። የነኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። ያፓ መለያ ከሆኑ ጎላ ብለው የሚታወቁ ሴቶቹ መካከል በህዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ፣ በህዝብና ባገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ፣ የካቲት አብዮት በጊዜያዊ ህዝባዊ መንግስት ካልተተካ የተደራጀው ኃይል የወታደሩ ክፍል የህዝቡን ስልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ፣ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስልጣን የያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ተቀደም ያለምንም ደም የሚለው መፈክር ህዝቡን ማዘናጊያ ከመሆን እንደማያልፍ ስልጣኑን በፈቃዱ እንደማይለቀና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ ወታደራዊ አገዛዝ ባለቀለትም ጊዜ ህወሓት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልጣን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ጠባብ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዌ ለሀቀኛ ዲሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኛለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔዊ ስርዓት እድሜ ለማራዘም በባዳን እንደታጨልን ማጋለጡና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢሃፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለሀገር ኩራት ቢሆኑም በዚያው ልክ ደግሞ የሀገር ውስጥ እበላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች ባንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ ባዕዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 ዓመታት ለማፍረስ ያልሸረቡት ሴራ ያለጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የሀባን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግር ተጨመረ የሀባ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ የሐሰት ክስ ድርዳሪ የብዕር ተቀጣሪ ያንጃ ጫፋሪ ሞርነኝ ባይ መሰሪ የለም ማለት ይቻላል። እነዚህ ያገርና የህዝብ ጠላቶች ያልተረዱት ነገር ቢኖር ይሃፓ ማለት እስራትና ሞት ስደትና ግርፋት ጊዜና ፈተና የማይነቀንቀው ያላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። ይሃፓን አገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደ ትናንትናው የማያሻማ ግልጽ የሆነ ነው። ያገር ሉዓላዊነት ሲደፈር ፈተሲ ዛባ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ያባ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለሀገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል ይንከባከቡታል። ባንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጠላቶች ይሃፓን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻልም። በይሃፓ ላይ እስከዛሬ የዘመቱትን ክፍሎች ማንነት በጥልቀት ስንመረምር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዳን ኃይሎች በተለይም ምዕራባውያንና አረቦቹ ይሃፓ የኢትዮጵያ ንጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቀጣውታል። ይሃፓ የኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ የሀገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻን ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረት ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻቢያ ከኦነግ እስከ ምዕራብ ሶማሌ ነጻ አውጪ ግንባር በጠላትነት መድበው አብረው ወግተውታል፣ ታግለውታል፣ ሊያጠፉትም ጥረዋል። የተለያየ ዓላማ ያላቸው የድርጅቱ ጣላቶች ያፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደመሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለምባገነኖች ለጉልበተኞች እንደርብ ማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲያን ጃዎች አሻፈረኝ ስላላቸው ለጣላት ወዶ ገባ ሆነው ድርጅቱን አውግዘውታል። ከጣላትም ወግነው ዘምተውበታል። ያባ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የህዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጣላቶችን አመሮ ታግሏል። ትናንትና በህዝብ ላይ ተፈናጠው ሲፈልሉ የነበሩትን የስልጣን ጠመኞች ደሙን አፍስሶ እንደታገላቸው ሁሉ የዛሬዎቹንም ቅጥረኞችና አድርባዎች አመሮ ይታገላል። የኢህአፓን ህልውና ግድ የሚያደርገው የሀገርና የህዝብ ብሶት ነው። የኢህአፓ ዓላማና መሰረቱ የህዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነህዝቧ ሳትከበርና ሳትታፈር የኢህአፓ ትግሉን መቼም ቢሆን መች አያቋርጥም። የኢህአፓን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር ኢህአፓን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። ኢህአፓ ላይ ተፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ ያቀኛ ታጋዮችን ገር በአጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ ዓመት መባቻ ወርሃ መስከረምን ስናከብር ሁሌም የምንዘክረው ያባ ለኢትዮጵያ ዘንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ህዝብ በስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። ያባ ሲመሰረት ቋንቋ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የያባ አባላትና ደጋፊዎች ጭቆና በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓመተ ምህረት ራሱን ለኢትዮጵያ ህዝብ ያስተዋወቀው ይፋ የወጣው። እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የእድሜ ባለጸጋና የትግል ተመክሮን ያካበተው ኢህአፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ህዝብ ጥቅምና ሀገራዊ ህልውና የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ህዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ህዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፍ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የስልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናግፎ ሀገሪቱ የዋይታና የሰቆቃ የልክሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንደ አዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይዘረኛ ከፋፋይና ጸረ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን የበቃው ባንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከ እድሜ ማብቂያው ዴሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቀንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውዥንብር ተጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ዛሬም ለውጥ የለም ስንል ያለፈው እንዳይደገም ማለታችን ነው። የኢትዮጵያ ህዝብ ተቀመጥ በወንበሬ ተናገር በከንፈሬ ብሎ የሰየመው የራሱ የሆነ ህዝባዊ መንግስት አልመሰረተም የስልጣኑ ባለቤት አልሆነም ማለታችን ነው። ዛሬም ጸጥታው ጦርና ቢሮክራሲው ወዘተ ሙሉ በሙሉ ባገዛዙ ቁጥጥር ስር ናቸው። ዛሬም ማገራችን በሽዎች የሚቆጠሩ የፖለቲካና የህሊና ፈኞች ማጎሪያነቱ እንደቀጠለ ነው። ዛሬም ቆልፍ ቆልፍ የሆኑ የመንግስት ተቋማት ከወያኔ ቁጥጥር ወደ ኦህዴድ ኦዴፓ ተዛውረዋል። ዛሬም በነጻ ፕሬስም ጽንፈኞች ተረኞቹ ተደራጅተው ሐሰትና ውዥንብር ቂም በቀልና ጥላቻን በህዝብ መካከል ይነዛሉ። አቀኛ ዘጋቢዎችና የህዝብ ወገን ጋዜጠኞች ይዋከባሉ። ዛሬም ጭፍን የተረኝነት አድሎ መረኑን ለቋል። በነጻ ገበያ ኢኮኖሚስም የሀገሪቱን ዋና ዋና ብሔራዊ የልማት ድርጅቶችን ሙሉ በሙሉ ወይም በከፊል ለመሸጥ አዲሱ ሹም የጌቶቹን ያለም የገንዘብ ድርጅት ያለም ባንክን ጥቅምና ፍላጎት ለማስጠበቅ የሚወስደው የተሳሳተ የኢኮኖሚ ውሳኔ የኢትዮጵያን ሉዓላዊነትና ሀገራዊ ጥቅም አደጋ ላይ ሊጥል የሚችል ነው። ህዝባዊ ተቋማት በሌሉበትና በህዝብ ተመርጦ ህዝባዊ ቁጥጥር የሚደረግበት መንግስት ባልተመሰረተበት አገዛዙ ከግር ጥፍሩ እስከ ራስ ጸጉሩ በጎጥ በተተበተበበትና በሙስና በተዘፈቀበት ሁኔታ የኢትዮጵያ ህዝብ አንጡራ ሀብት የሆኑት እንደ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽን እና የኢትዮጵያ ምድር ባቡር ወዘተ የመሳሰሉትን ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከስራ ገበታቸው አላቆ በስራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት፣ ለባዕዳኑ ደግሞ ሰርግና ምላሽ ነው። የነሱ የአምባገነኖች ጥቅምና ፍላጎት ህዝብ ከሚለው ከሚፈልገው ጋር ጨርሶ አልገጥም እያለ በገሃድ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊት ለፊታችን የተጋረጠውን ድቅድቅ ጨለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚህ እኩይ ድርጊታቸው የምዕራቡም ሆነ የአረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሹሞች የህዝብን መፈክር ቀምተው አፍጦና ግጦ የቀጠለውን የዲሞክራሲያዊ አገዛዛቸውን የቃል ቀባ ቅዱስ እየቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግትም። እቅጩንም ለማወቅ ሩቅ ሳንሄድ የትላንቱን የራሳችንን የአምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ አላማውን መመርመርና ማወቅ ይጠበቃል ብሎ ኢህአፓ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡ ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፍቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልካ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ስጋ ቆራርጠው ሊከፋፍሏት አሰፍስፈዋል። የብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ፣ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሰረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ የቀፈቀፋቸው ጽንፈኞች መገንጠልን በማንገስ ክፍፍልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉድጓድ ምሶ አፈር ማልበስ የገጠኞች ዋና ተልእኮ ነው። ትላንትና ኢሳያስ አፈወርቅ ኤርትራ የምትባል አገር ጥንትም ነበረች፣ የኢትዮጵያ ቀኝ ግዛት ሆነች፣ ለኢትዮጵያ ባዕድ ነች ወዘተ እያሉ የቀባጠሩት አለ ምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ ዓላማ አለው። ይህም እርኩስ ዓላማ የጋራ ታሪክንና ኢትዮጵያን ለመካድና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸው አምነው ለኢትዮጵያ የተሰውትንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አሳፋሪና አጸያፊ አገር የማፍረስ ዓላማ ነው። የኢትዮጵያ ህልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው ብዙ ቋንቋዎች የሚነገሩባት የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች ሀገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቅኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ሕዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጼ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕት ዓመት የስልጣኔ ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቀጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቀኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቀን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከአገሮች አመሰራረት አንጻር ማየት አይሳነውም። አድጋዋል ሰልጥነዋል የሚባሉ የአውሮፓ አገሮችም ሆነ ሌሎች በዓለም ላይ ያሉ አገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ ያሁኑ ትውልድ ለያኔው ጥፋት ተጠያቂና አዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የሀገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁኑ ወቅት በስልጣን ላይ ያለው አገዛዝ በህዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ህዝብ ሬትሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ህዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም ህዝቡን ለበለጠ ስቃይና መከራ የሚዳርግ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ ባሸናፊነት ወጥቶ ያው ለ28 ዓመት እጅጅ ያለውን ጎጠኛ አገዛዝ በመርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እንብኝ ማለትን የረሳ ህዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በምርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለ ማርያም፣ ከአብዮት አህመድና ከደብረ ጽዮን፣ ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤነዋል። ወያኔ ተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የሱም ቧልት ለራሱ ለወያኔ ትተንለት ልንታገለው ይገባል። አስቀድመን እንደተናገርነው ዛሬም እንደትናንትናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልቻ ቀልቀሎ ቀልቀሎ ስልቻ። የወያኔ ባለስልጣኖች ከአዲስ አበባ ወደ ትውልድ መንደራቸው ወደ መቀሌ፣ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማተራመስ የማዳከምና የመበተን ዘረኛ ተልእኳቸውን ከመቼውም ጊዜ በለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይጠበቅብንም። ያባ ራሱን ለኢትዮጵያ ሕዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ሕዝብና ለሚወዳት እናት አገሩ ሲመሰረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ሕዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ከባዕድ እንደማይገኝ አምነን ለሀገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ሕዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን። ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንጠንቀቅ። በአገራችን ታሪክ እንደምናየው ስልጣን የሚጨብጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ህዝብን ተክተው እኛናውቅልሃለን ብለው ምለውና ተገዝተው በህዝብ ስም መግዛት የመረጡ በመሆናቸው መሰረታዊ የሆኑ የአዲስ ስርዓት አዋላጅና የዴሞክራሲያዊ ስርዓት ግንባታ መሰረት የሚጥሉ ተቋማትን ህዝብ መክሮ ያጸደቀው ህገ መንግስት፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ የፍትህ ስርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን፣ በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሰረታዊ መብቶችን አምባገነኖች እንደ ጦር ይፈሯቸዋል። ወደ ህዝባዊና ዴሞክራሲያዊ ስርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የአገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሐቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጦስ ተገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በህዝባችን መከራ ስቃይና መስዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገብተን ተቃኝተንና ትምህርት ቀስመን ካለፈው ጸጋ የሆነውን ይዘን ክፉውን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሰረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደመቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሰረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ህዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል። እናቸንፋለን።
ቅንነት የሞላው ሁሉንም ያቀፈው ዓላማው በጽናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን። ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ